ይህ የምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን በዚህች ምሽት ለኔም ለእያንዳንዳችን ለሁላችን የሚረባንን ማዕድ አዘጋጅቶ እኖ እኔና እናንተ እንድንመገብ ለዘላለማዊ መንፈሳዊ ቤታችንም ደግሞ የሚያዘጋጀንን መንፈሳዊ ስንቅ ሰንቆልናል። በዚህ በመንፈሳዊ ስንቅ እግዚአብሔር አምላካችን ደግሞ ተመግበን ጉልበታችንን ማለትም የእምነት ጉልበታችንን እንድናጠነክር እንድናጎለብት ደግሞ ይፈልጋል። የቱን ያክል ተርበን የቱን ያክል ተጠምተን ወደ ጸጋው ማዱ እንደመጣንን ያላውቅም። እግዚአብሔር በእውነት እያንዳንዳችን በዚህ በቃሉ አማካኝነት ሕይወታችንን ሊጠግንና ሊፈውስ እነሆ ሊያሳድጋትም ይፈልጋልና ሁላችንም አሁን ያዝነውን ሥራችንን ቆም ቆም አድርገን ወደዚህ የጸጋ ማዱ አንድ ላይ እንቀርባለን። እስቲ በማስቀደም ዝማሬን ጋብዛችሁ
መድኃኒታችን ጌታችን ታዳጊያችን ኢየሱስ ክርስቶስ እናመሰግናለን። ሳምንቱን ሁሉ ያንዳንዱን ቀን እየመረሐን አቤቱ ጌታችን ሆይ ለዚህች ምሽት ያበቃህን አንተ ነህና ከክፉ የታደግክ ንግሮቻችን በረገጡበት ስፍራ ሁሉ ከኛ ጋር የነበርክ አንተ ነህ። ስለዚህም ደግሞ ስምህን ከፍ ከፍ እናደርጋለን። አቤቱ መድኃኒታችን ሆይ በዚህች ምሽት ደግሞ ልትናገረን የፈቀድከውን ጌታ ሆይ እንዳባትነት መጠን እንድትናገረን እንድታስተምረን የቃልህንም ምስጢር ደግሞ እንድታስታውቀን እንጸልያለን። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አባታችን ሆይ አንተ ከኛ ጋር ሆነ በባርኮት እንድትገናኘን እንለምንሃለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን አሜን። ትላንትናው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን ምዕራፍ 19 ሰው ከምስኪን ወይም ደሃ ወገኑ ጋር ያለው ግንኙነት ሰው ከሰው ጋር ስላለው ግንኙነትና ሰው ከተለያዩ በሕይወት ከሚከሰቱ ሁኔታዎች ጋር ያለውን ግንኙነት አስመልክቶ ሰፋ ያለ ጥናት አድርገን እንደነበር ታስታውሳላችሁ። በዛሬው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን የምዕራፍ 20 ትምህርት እንደሚከተለው እናቀርብላችኋለንና መጽሐፍ ቅዱሳችሁን ወጣ አድርጉና ኦሪት ዘሌዋውያን ምዕራፍ 20 ተመልከቱ። የምዕራፍ 20 ትምህርት አብይ ሐሳብ ህግን ለሚተላለፉ የተመደበ ቅጣት ወይም ደግሞ በመደበኛው አነጋገር ወንጀለኛ መቅጫ እንለዋለን። ህግን ለሚተላለፉ የተመደበ ቅጣት የሚል ነው። አድማጮች ዘሌዋውያንን በተመለከተ ዶክተር አንድሪው ቦናር በጻፉት መጽሐፍ ውስጥ የነ ምዕራፍ ስለ ቀድሞዎቹ ያገሬው ነዋሪዎች ኃጢአት የተሰጠ ማስጠንቀቂያ ብለውታል። በሌላ አነጋገር የተዘረዘሩት የከናናውያን ኃጢአቶች ነበሩ ማለት ነው። ከአስሩ ትእዛዞች አንዱን እንኳን ተላልፎ መገኘት በሞት የሚያስቀጣ ቢሆንም በዚህ በወንጀለኛ መቅጫ ህግ ውስጥ ግን በዝርዝር አልተካተቱም። ለምሳሌ ያህል እንዲሆኑን በጣም ጥቂቶቹ ብቻ ናቸው የቀረቡት። ለምሳሌ እዚህ ምዕራፍ ላይ መግደል አልተካተተም። ይሁን እንጂ በሞት የሚያስቀጣ መሆኑ ግን በሌላ ስፍራ ተነግሯል። ከዚህም በመነሳት ነው ከአስሩ ትእዛዞች አንዱን እንኳን ተላልፎ መገኘት በሞት የሚያስቀጣ ወንጀል ነው ለማለት የቻልኩት። በመንግስት ደረጃ የሚደረግ የሞት ቅጣትን የደነገገው እግዚአብሔር ነው። ይህን ልብ እንድትሉ ፈልጋለሁ። እግዚአብሔር ጻድቅና ፍትሃዊ ስለሆነ ምንም ምህረት የሌለበት የሞት ቅጣትን ደንግጓል። ወንጀለኛን ለማስተካከል ወይም ለማቃናት ስለተደረገ ቅጣት በመጽሐፍ ቅዱስ አንድም ማስረጃ ማቅረብ አይቻልም። አላማውም ይሄም አይደለም። ወንጀል የሚቀጣው ለህዝቡ ሞራላዊ ወይም ደግሞ ግብረ ገባዊ በጎነት ሲባል ነው። ቅጣት ወንጀልን ያግዳል፣ የወንጀል ብዛትንም ይቀንሳል። በአሁኑ ጊዜ ወንጀል በዓለም ዙሪያ እንደ ወረርሽኝ የሚሰፋው ህጉን ተግባራዊ ማድረግ ያቃታቸው ደካማ አስተዳዳሪዎች በእያንዳንዱ አገር ውስጥ በመኖራቸው ነው። ወንጀለኞች በሞት መቀጣት እንደሌለባቸው ብዙ ሲባል እንሰማለን። እግዚአብሔር ሞት የሚገባው ወንጀለኛ እንዲገደል የፈቀደው ለመልካምና ለበቂ ምክንያት ነው። ፍትህና ጽድቅ ወንጀለኛውን መቀጣት ይፈልጋሉ። የእግዚአብሔርን ግርማ ህግና ቅድስና ተዳፍሯልና አመጽ ተገቢውን ቅጣት ማግኘት አለበት። ወገኖች ሞት የሚገባው ወንጀለኛ መገደል የለበትም የሚል አቋም ካላችሁ እስቲ አንድ ጥያቄ ልጠይቃችሁ። ከእግዚአብሔር የበለጠ የምታውቁ ይመስላችኋልን? ስለዚህ ጉዳይ እግዚአብሔር አንድም ጊዜ እንኳን ተሳስቻለሁ አላለም። እስቲ ራሱ እግዚአብሔር የተናገረውን ደግሞ እናንብብ። ደም ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት። በደም አፍሳሹ ደም ካልሆነ በቀር ምድሪቱ ከፈሰሰባት ደም አትነጻም ይላል። ዘልቁ ምዕራፍ 35 ቁጥር 33ን ልብ ይሏል። ዘልቁ ምዕራፍ 35 ቁጥር 33ን ተመልከቱ። የማቴዎስ ወንጌልና ወገኖቼ የሉቃስ ወንጌል የአቤል ደም ከምድር እንደሚጮህ የተናገሩትን ደግሞ ማሰብ አለብን ወይም ደግሞ እናስታውስ። እስቲ አንድ ጥያቄ ልድገምላችሁ። አንድ ጨካኝ ወንበዴ የልጃችሁን እግር ይዞ ከድንጋይ ጋር አጋጭቶ ቢገለው ምንድን ነው የሚሰማችሁ? በዚያ በወንጀለኛ ላይ ምን አይነት ፍርድ እንዲፈረድበት ነው የምትፈልጉት? እስቲ እውነቱን ተናገሩ። የምናገረው ስለ ራሳችሁ ልጅ እንጂ ስለ ሌላው ሰው ልጅ አይደለም። ይህንንም ደግሞ ልብ እንድትሉ ፈልጋለሁ። ስለ ሌላው ልጅማ ብዙ መራቀቅና መፈላሰፍ ይቻላል ወገኖቼ። ችግሩን እናንተ ራሳችሁ ስትቀምሱት ነው ነገሩ የተለየ መልክ የሚይዘው። በአንድ ወቅት በዚህ በአዲስ አበባ አንዲት ልጃገረድ ተገድዳ ተደፈረች። ይህንን አስገድዶ መድፈርን አሁን በአገራችን በዜና ማሰራጫዎች በብዙ እንሰማለን። እንደ ወረርሽኝ የተስፋፋ ነገር ነው። እንደ ግንጥል ጌጥም እኮ እየታየ ነው ጎበዝ። እንዲህ ሆነላችሁ። ከዚህች ከተደፈረችው ልጅ ጋር አብሯት የነበረውም ወጣት ተገደለ። ይህን ወንጀል የፈጸሙት ለፍርድ እንዲቀርቡና እንዲገደሉ ኃይለኛ የተቃውሞ ሰልፍ ተደረገ። ልጅቱ ውስጥ ምን ሆነች ትሉኝ ይሆናል። የአእምሮ በሽተኛ ሆና ሆስፒታል ገባች። ወገኖቼ ሰው የገደለ መገደል አለበት በሚለው ሕግ ወላጆቿ ያምናሉ። ወንጀለኛ መቀጣት እንዳለበት እግዚአብሔር አጥብቆ ይናገራል። የዘመናችን ሰው የተለያዩ ምክንያቶችን በማቅረብ የሞት ፍርድ እንዳይኖር ተቃውሞን እያቀረበ ነው። የእግዚአብሔር ቃል ግን ለሌሎች ደህንነትና ሰላም ሲባል ነፍሰ ገዳይ በሞት መቀጣት እንዳለበት ያስተምራል። ለማስታወስ ያህል ወገኖቼ የዚህ ምዕራፍ ዋና ሐሳብ ሕጉን ለሚተላለፉ ሰዎች የሚሰጥ ቅጣት የሚል ነው። አስተዋላችሁ አይደል? ሕጉን ለሚተላለፉ ሰዎች የሚሰጥ ቅጣት የሚል ይሆናል ማለት ነው። የኦሪት ዘሌዋውያን አብይ ሐሳብ የኦሪት ዘሌዋውያን ምዕራፍ 20 ፍሬ ነገሮች በቁጥር እንደሚከተለው በዝርዝር ተከፍለዋልና ከዚህ አጭር ሙዚቃ በኋላ ጻፍ ጻፍ አድርጓል። ¶¶ አንደኛ ልጆቻቸውን ለሞሎክ መስዋዕት አድርጎ የሚያቀርቡ ሰዎች ፍርድ የሚለው አብይ ጉዳይ ከቁጥር 1 እስከ 5 ባለው ስፍራ ተጽፎ ይገኛል። ልጆቻቸውን ለሞሎክ መስዋዕት አድርጎ የሚያቀርቡ ሰዎች ፍርድ የሚለው ከቁጥር 1 እስከ 5 ተዘርዝሮ ይገኛል። ሁለተኛ መናፍስት ጠሪዎችና ጠንቋዮች በሞት እንዲቀጡ የወጣ ህግን የሚገልጸው ደግሞ ከቁጥር 6 እስከ 8 አልፎም ቁጥር 27 ላይ ተዘርዝሮ እናገኛለን። መናፍስት ጠሪዎችና ጠንቋዮች በሞት እንዲቀጡ የወጣ ህግ የሚለው አብይ ጉዳይ ከቁጥር 6 እስከ 8 እንዲሁም ማለፍ ብሎ ደግሞ በቁጥር 27 ላይ ተገልጾ እናገኛለን። ሶስተኛ አባታቸውን ወይም እናታቸውን የሚሰርቡ በሞት እንዲቀጡ የወጣን ህግ አስመልክቶ ደግሞ ቁጥር 9 ላይ እናገኛለን። በቁጥር 9 ላይ አባታቸውን ወይም እናታቸውን የሚሰርቡ በሞት እንዲቀጡ የተሰጠን ህግ እንመለከታለን። አራተኛ አመንዝራዎች በሞት እንዲቀጡ የወጣውን ህግ ደግሞ ከቁጥር 10 እስከ 16 ባለው ስፍራ እንመለከታለን። አመንዝራዎች በሞት እንዲቀጡ የወጣውን ህግ ከቁጥር 10 እስከ 16 ባለው ስፍራ ተገልጾ እናገኛለን። አምስተኛ ቀለል ያለ ቅጣት የሚያስቀጡ አንዳንድ በደሎችን አስመልክቶ ደግሞ ከቁጥር 17 እስከ 21 ባለው ስፍራ ተገልጾ እናገኛለን። ቀለል ያለ ቅጣት የሚያስቀጡ አንዳንድ በደሎችን አስመልክቶ የተሰጠው መግለጫ ከቁጥር 17 እስከ 21 ባለው ስፍራ ተዘርዝሮ እናገኛለን። ስድስተኛውና የመጨረሻው ደግሞ ስለ ቅድስና ህግ መደምደሚያ ሐሳብ የተሰጠውን ከቁጥር 22 እስከ 26 ባለው ስፍራ ተካቶ እናገኛለን። ስለ ቅድስና ህግ መደምደሚያ ሐሳብ የተሰጠውን ከቁጥር 22 እስከ 26 ባለው ስፍራ ተዘርዝሮ እናገኛለን። እስቲ አሁን አንደኛው ርዕሰ ጉዳያችንን እንመልከት። ልጆቻቸውን ለሞሎክ መስዋዕት አድርገው የሚያቀርቡ ሰዎች ፍርድ። እግዚአብሔር ሙሴን እንዲህ ብሎ ተናገረው ብሎ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 1 ይጀምራል። እስቲ ተመልከቱት መጽሐፋችሁ። እግዚአብሔር ሙሴን እንዲህ ብሎ ተናገረው ይላል። በዚህ ወቅት አድማጮቼ እግዚአብሔር በቀጥታ የሚናገረው ለማን ነው? ለሙሴ እንጂ ለአሮን ወይም ለሕዝቡ አይደለም። ጉዳዩ በደለኛን በሞት መቅጣትን የሚመለከት ስለሆነ በቀጥታ ለሕግ ሰጪው መናገር አለበት። ጳውሎስም ባለ ስልጣናትና መሪዎች ሰይፍ የሚታጠቁት በከንቱ እንዳልሆነና ሊጠቀሙበት እንደሆነ ይገልጻል። ሮሜ ምዕራፍ 13 ልብ በሉና ተመልከቱ። መሪዎች የሌሎችን ቤተሰብ የሚያውኩ ወሮበሎችን፣ አመጸኞችንና ነፍሰ ገዳዮችን በቸልታ ማለፍ የለባቸውም። እርግጥ ነው ሰውን በሞት መቅጣት የሚያሰቅቅ ነው ወገኖች፣ በፍጹም ደስ አያሰኝም። ይሁን እንጂ ወንጀሉን ማሰቃቂና ዘግናኝ እንደሆነ ደግሞ ከቶ መዘንጋት የለብንም። እስቲ ቁጥር 2 እንደምወረድ ብለን እንመልከት ወይ ማለፍ ብለን እንመልከት። ደግሞ የእስራኤልን ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ ከሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ ቢሰጥ ፈጽሞ ይገደል፣ ያገሩ ሕዝብ በድንጋይ ይውገረው ይላል። የሞሎክ አምልኮ ጭከና የሞላበት አረመኔያዊና ሰይጣናዊ ነበር ወገኖቼ። ሕፃናት ለሞሎክ መስዋዕትነት ይቀርባሉ። አወቱ ፍምስኪ መስል ድረስ በሳት ይግላል። ይህን ልብ በሉ። የታሪክ አዋቂዎች እንደሚነግሩን የጣዖቱ ምስል የተዘረጋ ሲሆን ሕፃናቱን ቅፉ ውስጥ ያስቀምጧቸዋል። እንዴት ያሰቅቃል! ኢሰባዊና አጋንንታዊ አሰራር ነው። ኢየሱስ ደግሞ እንዲሁ ሕፃናትን እጆቹን ዘርግቶ ነው ወደ ቅፉ እንዲመጡ የሚጠብቃቸው። በሁለቱ መካከል ግን የምድርና የሰማይን ያህል ልዩነት አለ። ኢየሱስ ሕፃናትን ተዋቸው ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። ለምን? የእግዚአብሔር መንግሥተ ሰማያት እንደዚህ ላሉት ናትና ነበር ያለው። ማቴዎስ ምዕራፍ 19 ቁጥር 14ን ልብ ይሏል። የማቴዎስ ወንጌል ምዕራፍ 19 ቁጥር 14ን ተመልከቱ። ልጆቻቸውን ለሞሎክ መስዋዕት አድርጎ የሚያቀርቡ ሰዎች በድንጋይ ተደብድቦ እንዲገደሉ ሕጉ ያዛል። አንዳንድ ሰዎች ለምን ይህን መቀበል እንደሚያስቸግራቸው ይከብደኛል። በሕፃናቱ ላይ ካደረጉት አንጻር በድንጋይ ተወግረው መሞታቸው ቀላል ነው። ወዳጆቼ በአገራችን ጠንካራ ህግ ቢኖር ኖሮ ወላጆች ምንም መከላከልና ራሳቸውን እንኳን መርዳት በማይችሉ ጻናት ላይ የሚፈጸመው ግፍ ይቀንስ ነበር። ወላጅ ያላከበረላቸውን መብት ፍርድ ሊያስከብርላቸው ይገባል። እስቲ ያለፍ ብለን ቁጥር 3 እንደምን መልከት መቅደሴን ያረክስ ዘንድ የተቀደሰውንም ስሜን ያጎሰቁል ዘንድ ዘሩን ለሞሎክ ሰጥቷልና እኔ በዚያ ሰው ላይ ፊቴን አከብዳለሁ ከህዝቡም መካከለ ይቻ ጠፋዋለሁ ይላል። አነጋገሩ ወገኖቼ ከበድ ያለ ይመስላል። በዚያ ሰው ላይ ፊቴን አከብዳለሁ ማለት ስሬት ወይም ይቅርታ የሌለው በደል ነው ማለት ነውን? ምንም የማውቀው ነገር የለም። ግን ፍርዱ ከባድና የማያወላውል እንደሆነ መመልከት ይቻላል። ከህዝቡም መካከለ ለይቻ ጠፋዋለሁ። ይህ በደል በእግዚአብሔር ላይ የተፈጸመ በደል ነው። መቅደሱን ያረክሳል፣ ስሙን ያጎሰቁላል። የእስራኤል ልጆች ይህንን አይነት በደል ፈጽመው እንደነበርና በዚህም ምክንያት እግዚአብሔር እንደፈረደባቸው ከትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 37 እስከ 39 ባለው ስፍራ እንመለከታለን። ትንቢተ ሕዝቅኤል ምዕራፍ 23 ከቁጥር 37 እስከ 39 ያለውን በኋላ ተመልከቱ። እግዚአብሔርን የሚያመልክ ሕዝብ በአምልኮ ጣዖት መሳተፍ ምንኛ ክፉ ክህደት እንደሆነ መገመት ይቻላል። ቁጥር 4 እና 5ን ደግሞ እናንተ በኋላ ተመልከቱ። ወገኖቼ አንድ ሰው ልጁን ለሞሎክ መስዋዕት ሲያቀርብ አይቶ እንዳላየ በቸልታ የሚያልፍ ሰው የወንጀሉ ተባባሪ ሆኗል። እንዲህ ያለውን ጉዳይ በቸልታና በምንቸገረኝ የሚያልፍ ሰው በደለኛ ሆኗል። ከህዝቡ ተለይቶ መጥፋት ማለት መሞት አለ። መናፍስት ጠሪዎችና ጠንቋዮች በሞት እንዲቀጡ የወጣ ህግ። አሁን ኦሪት ዘሌዋውያን ምዕራፍ 20 ቁጥር 6ን እንመለከታለን። እንዲህ ይላል፣ መናፍስት ጠሪዎችንና ጠንቋዮችንም በሚከተል በስራቸውም በሚያመነዝር በዚያ ሰው ፊቴን አከብዳለሁ ከህዝቡም መካከል ለይቼ አጠፋዋለሁ ይላል እግዚአብሔር። ይህ በዚያ ዘመን በከነአን ምድር የነበሩ ሰዎች ሌላው አይነት ልምምዳቸው ነበር። ልምምዱ ሐሰተኛ ሃይማኖት ሲሆን በባህሪው ሰይጣናዊ ነው። አንዳንድ ሰዎች እነተኛ ስላልሆነ ጣዖት አምልኮ ለለ ተፈጥሯዊ ወይም ደግሞ ሱፐርናቹራል ችሎታ የለውም ይላሉ። በጣም የማንክደው ነገር ግን በሰይጣን አምልኮ ውስጥ ለለ ተፈጥሯዊ ክስተት መኖሩን ነው። ጌታ ኢየሱስም ቢሆን በመጨረሻው ዘመን የክርስቶስ ተቃዋሚ እንደሚነሳና ብዙ ተአምራትን እንደሚያደርግ የሚቻለው ቢሆን ኖሮ ከተመረጡት እንኳን ብዙዎችን እንደሚያስት ተናግሯል። ሰይጣን ሐሰተኛና የሐሰት አባት ነው። ወደዚህ አይነት የሐሰት አምልኮ በሚያዘነብል ሰው ላይ እግዚአብሔር ወገኖች ፊቱን ያከብድበታል። ቁጥር 27ን እስቲ ደግሞ አለፍ ብለን እንመልከት። ዘሌዋውያን ምዕራፍ 20 ቁጥር 27ን ያነብላችኋለሁ። ሰው ወይም ሴት መናፍስትን ቢጠሩ ወይም ጠንቋዮች ቢሆኑ ፈጽሞ ይገደሉ፣ በድንጋይ ይውገሯቸው፣ ደማቸው በላያቸው ነው ይላል። ወገኖች ከሰይጣን አምልኮ ጋር በተያያዘ መልኩ ነው ይህን ጥቅስ ያቀረብኩት። በየትኛውም ዘመን ሰዎች ባጋንንት መንፈስ መያዛቸው እውነት ነው። ዛሬ የምናያቸው ብዙ የሐሰት ሃይማኖቶች ባጋንንታዊ መንፈስ በተነሳሱ ሰዎች የተጀመሩ ሃይማኖቶች ናቸው። ይህ ሁሉ የሰይጣን ስራ ነው። በእንደዚህ አይነት ሰይጣናዊ አምልኮ መሳተፍ በሞት የሚያስቀጣ ነው። የሰይጣን አምላኪዎች ያላቸው ኃይል አንዳንድ ሰዎችን ያስደንቃቸዋል። እርግጥ ነው ሰይጣን ኃይል አለው። ከእግዚአብሔርና ከእግዚአብሔር ቃል ስንርቅ ምን ጊዜም ቢሆን ወገኖቼ ስህተት ላይ እንወድቃለን። ዛሬ ብዙ የሐሰት ሃይማኖቶች የተስፋፉትም በዚህ ምክንያት ነው። በእንደዚህ አይነቱ ሰይጣናዊ አምልኮ መሳተፍ በሞት እንደሚያስቀጣ እግዚአብሔር ያዘዘው ለምን ይሆን? እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳንም ሁኑ፣ ሥርዓቴን ጠብቁ አድርጉትም፣ እኔ የምቀድሳችሁ እግዚአብሔር ነኝ ብሎ በዘሌዋውያን ምዕራፍ 20 ከቁጥር 7 እስከ 8 ባለው ስፍራ ሲናገር እንመለከታለን። ስለ ሞት ፍርድ ከላይ የተመለከትናቸው ጥቅሶች በቂ ምክንያት የሚያቀርቡ ይመስለኛል። እግዚአብሔር ወገኖቼ ቅዱስ ነው። ህዝቡ የርሱ በመሆናቸው ቅዱሳን መሆን አለባቸው። ከዚህ ማፈንገጥ ምግባረ ብልሹነትን ነው የሚያሳየው። የተወደዳችሁ ክርስቲያኖች በእንደዚህ አይነት አጸያፊ ነገር መሳተፍ ከእግዚአብሔር ይልቅ ወደ ሰይጣን ዞር ማለት እንደሆነ ነው የተነገረው። መንፈሳዊ አመንዝራነትና ክህደት ነው። ሰዎች ግን ምን ያህል ከባድ መሆኑን እንኳን የተረዱ አይመስልም። እግዚአብሔር በፈጠረው ዓለም ውስጥ ነው ያለነው። እግዚአብሔር ደግሞ እውነት ነው። የእግዚአብሔር ሕጎችን አቅለን ፈጽሞ መመልከት የለብንም። አባታቸውን ወይም እናታቸውን የሚሰድቡ በሞት እንዲቀጡ የወጣ ሕግ ወጥርተኝ ላይ እንዲህ ይላል፣ ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል። አባቱንና እናቱን ሰድቧልና ደሙ በራሱ ላይ ነው ይላል። አምስተኛው ትእዛዝ ዝቅተኛ ግምት የሚሰጥ አይደለም ወገኖቼ። ምዕራፍ 19 ቁጥር 3 እስራኤላውያን አባትና እናታቸውን መፍራት እንደሚገባቸው ተነግሯቸዋል። አሁን ደግሞ አባትና እናቱን የሚሰድብ ሰው መገደል እንዳለበት እናነባለን ወይም ደግሞ እንመለከታለን። በሮሜ ምዕራፍ 31 ላይ ጳውሎስ ስለማያስተውሉና ፍቅር ስለሌላቸው ሰዎች ይናገራል። በመጨረሻው ዘመን ልጆች ለወላጆቻቸው የማይታዘዙና ፍቅር የሌላቸው ይሆናሉ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 እና 3ን ተመልከቱ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 እና 3 መመልከት ይቻላል። ይህም ጥንት የነበሩ አረማውያን ባህሪ መጨረሻ ዘመን ከሚኖሩት ጋር ተመሳሳይ ያደርገዋል። እነዚህ ሰዎችን የሚጠብቃቸው ፍርድ ጽኑ ነው። የተወደዳችሁ የጌታ ቤተሰቦች፣ ይህን በተመለከተ መጽሐፍ ቅዱስ መለኮታዊ ጸጋን እንደሚያቀርበው ሳልጠቅሰው ማለፍ አልፈልግም። ጌታ ኢየሱስ ወደ ቤቱ የተመለሰውን ኮብላይ ልጅ አባቱ በእንዴት አይነት ሁኔታ እንደተቀበለው ተናግሯል። ይህንን ነው እንግዲህ ጸጋ የምንለው። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ምንድን ነው የሚለው ጻድቅ ነው ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን መመልከት ይቻላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 9ን ተመልከቱ። ዘሌዋውያን ምዕራፍ 20 ከቁጥር 10 እስከ 16 ያለውን በኋላ ተመልከቱ። እኔ አንድ ሁለቱን ቁጥር ብቻ የመጀመሪያዎቹንና የመጨረሻዎቹን ብቻ አነብላችኋለሁ። ማናቸውም ሰው ከሌላ ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽሞ ይገደሉ ይልና ወደ ቁጥር 16 መጨረሻ ላይ ደግሞ ማናቸውይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱንና እንስሳውን ግደል፣ ፈጽሞ ይገደሉ፣ ደማቸው በላያቸው ላይ ነው ይላል። ወገኖች፣ ሊታመኑ የማይችሉ ወይም ከአእምሮአችን በላይ የሆኑ ኃጢአቶች በዚህ ምንባብ ውስጥ ተካተዋል ወይም ደግሞ ተዘርዝረዋል። በየትኛውም መልኩ ቢሆን አመንዝራነት በሞት የሚያስቀጣ ኃጢአት ነበር። ብርቱና ኃያላን መንግስታትን ያዋረደ ወገኖቼ ኃጢአት ቢኖር ከግብረ ሥጋ ጋር የተያያዘ ኃጢአት ነው። አስተዋላችሁ? ብርቱና ኃያላን መንግስታትንና ነገስታትን ያዋረደ ኃጢአት ቢኖር ከግብረ ሥጋ ጋር የተያያዘ ኃጢአት ነው። በበኩሌ ባቢሎንን፣ ግብጽን፣ ሮምንና ሌሎች መንግስታትን ከጣሏቸው ነገሮች ተቀዳሚዎቹ ሁለቱ ልክ ግብረ ሥጋ ግንኙነትና የአልኮል መጠጦች እንደሆኑ አምናለሁ። ውድ አድማጮቼ፣ ለእኛስ ይህ ማስጠንቀቂያ ዛሬ ምን ያህል ጠቃሚነት ይኖረው ይሆን? በዘመናችን የሞራል ወይም የሥነ ምግባር መላላት በየስፍራው በየአገሩ ሁሉ ይታያል። በሶዶምና ገሞራ እሳትና ዲን ያዘነቡት እነዚህ ኃጢአቶች ናቸው ወገኖቼ። እግዚአብሔር ሰዎችን እንዲተው የሚያደርጉትም እነዚህ ኃጢአቶች ናቸው። ይህንን እንደገና አስረግጬ መናገር እፈልጋለሁ። ሰዎች ከእግዚአብሔር እንዲለዩ፣ በእምነታቸው እንዲደክሙ፣ የእምነታቸውን ጉልበት እንዲላላ የሚያደርገው ዋነኛው ኃጢአት ቢኖር እነዚህ ኃጢአቶች ናቸው። ሮሜ ምዕራፍ 1 ከቁጥር 24 እስከ 28 ያለውን ተመልከቱ። ወደ ሮሜ መልእክት ምዕራፍ 1 ከቁጥር 24 እስከ 28 ያለውን ተመልከቱ። እነዚህ ኃጢአቶች ምንም ያህል ጸያፊ ቢሆኑም የግብረ ሥጋ ግንኙነት የመሳሰሉት ናቸው። የሚያስከትሉት ምቅጣት የቱንም ያህል ከባድ ቢሆኑም ጌታ ግን ወደ እርሱ የሚመጡትን ሁሉ ይቅር ሊላቸው ይችላል። ኦ እንዴት ደስ የሚያሰኝ የምህረት ጌታ ነው! በይቅርታ ወይም በንስሐ ልብ ወደርሱ ከመጣን ወገኖቼ የቤዛነት ሥራው ለሁላችንም የሚተርፍ ነው። እግዚአብሔር የተመሰገነ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ትምህርታችን በዚህ ላይ ያበቃል።
እግዚአብሔር እጅግ ረድቷችሁ ውድ ጊዜያችሁን መስዋዕት በማድረግ ለዚህ ትውልድ እጅግ ማስፈላጊውን የአባታችንን የእግዚአብሔርን ጥልቅ ምስጢር ለዓለም ሁሉ በማስተላለፍ ሰው ሁሉ ከሞት ወደ ሕይወት የሚዘልቅበትን ይህንን የመጽሐፍ ቅዱስ ትምህርት በራዲዮ በማዘጋጀት በኩል ስለተሳተፋችሁና ስለተካፈላችሁ እኛም ደግሞ እግዚአብሔር በእውነት ረድቶን የዚህ ተካፋይ እንድንሆን ስለረዳን እግዚአብሔርን እጅግ እናመሰግናለን በማለት ደብዳቤውን የጻፈልን ወንድማችን መጋቢ ኤርሚያስ ማሞ ከደቡብ ኦሞ ዞን ከገሊራ ወረዳ ነው። በጌታ የተወደድክ ወንድማችን መጋቢ ኤርሚያስ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለበት ስፍራ ይብዛልህ ይያልን እኛም ነው ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። የእግዚአብሔር ታላቅነት መጋቢ ኤርሚያስ በዚህች ሰዓት ብቻ ተወስቶ አንተ እንደምታውቀው አያልቅም። እግዚአብሔር በሕይወታችን አዳዲስ ነገሮችን እየገለጠ በየቀኑ ያስተምረናል። በየሰዓቱ በየደቂቃውም ደግሞ ቢሆን እግዚአብሔር አምላካችን በፍጥረታቱ በኩል ይናገረናል፣ ያስተምረናል። እግዚአብሔር በእውነት ያጎደለብን ነገር ምንድን ነው? እግዚአብሔር መከናወንን ስላደረገልን እጅግ አድርገን እናመሰግነዋለን። እግዚአብሔር አምላካችን ደግሞ በቤቱ እያሰለጠነን ነው፣ የእምነት ቁርጭምጭሚቶቻችንንም እያጸና ለዚህች ለተወደደች ምሽት እንድንበቃ ቀኒቱንና ሰዓቲቱንም ደግሞ እንድንካፈል ፈቃድ ሆኗልና ክብር ለስሙ ይሁን እንላለን። በሚቀጥለው ክፍለ ጊዜ ነው በአካባቢው ያለውን የወንጌል ሁኔታ በግልጥ መስክሮ እንደሚጽፉልን፣ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ደግሞ በሰዎች ሕይወት ውስጥ እያከናወነ ያለውን ነገር በእውነት ዘርዘር አድርገው እንደሚጽፉልን እምነታችን ነው። እንግዲህ ደብዳቤውን እንጠባበቃለን። ጻፉልን። ሰላም። የዛሬው ዝግጅታችን እዚህ ላይ ያበቃል ስንል ነገን ደግሞ ተስፋ በማድረግ ነው። እግዚአብሔር የዚያ ሰው ያደርገናልና ደብዳቤዎቻችሁ አይለዩ፣ ጻፉልን። ይህንን አገልግሎት ደግሞ በጸሎታችሁ መደገፍን አትርሱ። እግዚአብሔር ይባርካችሁ። ደህና አደሩ። ባርከው የረከስኩ